Gambino VOA.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዮሐንስ ፈለቀ የጥምር ሙያ ባለቤት ነው። ሳምራዊ፣ ሄሎ ኢትዮጵያ፣ ጀስት ፎር ዋን ዴይ እንዲሁም ዌር ኢዝ ማይ ዶግ የሙሉ ጊዜና ዘጋቢ ፊልሞቹን የሚያስታውሱ የሀገር ውስጥና የውጭ ሀገራት ተመልካቾች በፊልም ባለሙያነቱ ያውቁታል።
ይሄ የኔ ውሻ አይደለም።
እኔ ውሻዬን አውቀዋለሁ እኮ። እኔ ነቀሳለሁ።
በተለያዩ ዓለም አቀፍ መድረኮች ላይ የተመረጡና የታዩ ፊልሞች ላይም ተሳትፏል። በቅርብ ዓመታት ያከታተላቸው በተለያዩ ቋንቋዎች የተዘሙ ሙዚቃዎችን ያጤነ ደግሞ ከሙዚቃው ዘርፍ ጋር በተገናኘ ያለውን ሚናም ያነሳል። ዮሐንስ በቅርብ የስደት ሕይወቱን የሚያስቃኝ The Ins and the Outs የተሰኘ ፊልም ለእይታ ቀርቧል። በዋዜማው ከአሜሪካ ድምፅ ጋር ያደረገው ቆይታ በመቀጠል ይቀርባል። ቆይታችን የተጀመረው የአሁኑን ፊልም ለመስራት መነሻ የሆነውን ምክንያት በሚያስረዳበት ነው።
እንግዲህ ብዙ ጊዜ ያው እንደ ፊልም ባለሙያ ትኩረት ሰጥተን የምንሰራው ደስ ባመዛኙ ሀሳባዊ ልብ ወለድ ወይም ደግሞ ከእውነተኛ ታሪክ ላይ የተመሰረቱ ነገሮችን ሰርተን ነው ለህዝብ የምናወጣው። ብዙ ጊዜ እውነትን የማየት ወደ ራስ የመመለስ ምን እየሆነ ነው የሚለውን ጥያቄ የመጠየቅ እንትኑ በጣም አናሳ ነው እና ያው በተወሰነ ጊዜም ቢሆን ራሳችንን እንጠይቃለን። የት ነው ያለሁት? ወዴት እየሄድኩኝ ነው? ምን እየሆነ ነው ያለው የሚለውን ጥያቄ በተደጋጋሚ በምንጠይቅበት ጊዜ እውነታው ይታያል። ስለዚህ ይህንን ደግሞ የኔ የሄድኩበትን መንገድ ውጣ ወረዱን አጠቃላይ ሌሎች ሰዎች ይጋሩታል። የሌሎች ውስጥ ውጣ ወረድ ነው ወይ እየሆነ ያለው የኔ ብቻ ሳይሆን የሁሉም ሰው ሀሳብ ነው የሚለው ድምዳሜ ላይ ስደርስ በእኔ ውስጥ ሌሎችንም ማሳየት እችላለሁ ብዬ ሳስብ ፈጠራዊ የልብ ወለድ ምናምን ነገሮች ውስጥ ከመሄድ እውነታው በገሃድ ዓለም ያለንን የሚታየውን ነገር መስራቱ የግድ ሲሆን የተሰራ ዶክመንተሪ ፊልም
አምናለሁ። ጨለማው ይወገዳል።
ዮሐንስ፣ በዚህ ፊልም ላይ ብዙዎቻችን በግላችን ላይ ደርሰው ነገር ግን አደባባይ ልናወጣቸው የማንፈልጋቸውን ጉዳዮች ሁሉ አነሳስተሃል። በተለይ በውጭ ሀገር ውስጥ የምንኖር ኢትዮጵያውያን ለምሳሌ እዚህ ወትሮ ከነበርክበት የስኬታማ ኑሮ ወጥተህ በየቀኑ ቀናትን ለማሳለፍ የጀመርካቸውን የስራ አይነቶች አሳይተሃል። በትዳር ውስጥ የገጠመህን ፈተና አሳይተሃል። የቤተሰብ ሞትና ሀዘንንም አሳይተሃል። ይህን ያክል ግልጽ ለማድረግ ራስን የፈለክበት ምክንያት ምንድን ነው? አሜሪካ ሄዷል ተብሎ መወራቱ ካልቀረ ደግ ደጉን በጎ በጎን ጎል አድርገህ ፈተናዋን ጣልጣል ማድረጉ ላይ ለምን አልበረታህም?
አዎ፣ እንግዲህ በጣም ቻሌንጂንግ የሆነ ነገር ነው። እስከ መቼ ተሸፍኖ በውሸት የት ድረስ ነው የምንሄደው? አት ሰም ፖይንት እውነታውን መናገር ካልቻልን፣ እውነታውን ማሳየት ካልቻልን መጨረሻችን በጣም በጣም አስጊና አስፈሪ ነው። እየሆነም ያለው ያ ነው። ስለዚህ ከቅዠቱ ዓለም ወጥተን ሪያሊቲውን እያየ ነው ያለውን በተጨባጭ እየሆነ ያለውን ነገር አምነን ተቀብለን ያንን ለመለወጥ ካልሰራን የትም አንሄድም፣ የትም መሄድ አንችልም። ስለዚህ አይ ነው በጣም ከባድ ነው። በጣም ሴንስቲቭ የሆኑ ፓርቶችን ነው የነካሁት። ብዙዎች ሊደፍሩት የማይችሉት ነገሮችን ነው፣ ግን እውነት ነው፣ እውነት ነው፣ ሀቅ ነው። እየሆነ ያለው ነገር ይሄ ነው። ይሄንን ሰዎች ማየት አለባቸው። በዚህ ውስጥ በእውነት ውስጥ በሀቅ ውስጥ ሰዎችን ማስተማር ትችላለህ፣ መለወጥ ትችላለህ። እና ከባድም ቢሆን ደፍሬ የገባሁበት ነው። በነገር ላይ ይህ የመጀመሪያ አይደለም እውነት በመናገር እንደውም ብዙ ጊዜ ስኬታማ የምላቸው የኔ ስራዎች እውነቱን የተናገርኩ ጊዜ እውነትን መሰረት ያደረጉ ስራዎችን በመሰራበት ጊዜ በመላው ዓለም ተቀባይነት አግኝቷል ብዬ ማሰባቸው ከልብ ወለዶቹ ይልቅ ኡነተኛ ስራዎች ናቸውና ይሄኛው በርግጥ በስከመጨረሻው ሄዶ እኔ እንደዚህ ነኝ ይሆነ ያለው ነገር ይሄ ነው ያለንበት ሁኔታ ይሄ ነው የሚለውን አሳብጄ ሁሉንም ይነካሉ የሚለውን ከኔ ከግል ታሪክ በዘለለ ይያንዳንዱን ህይወት ይዳሰሳል የሚለውን ግምትስ በማስገባት የተሰራ ፊልም ነው።
የዘጋቢ ፊልም ተሳትፎ ይሄ የመጀመሪያ አይደለም። ከዚህ በፊት በመላ ዓለም እውቅና ያስገኙልህ ሽልማት ያስገኙልህ ዘጋቢ ፊልሞች አሉ። ከነዛ መካከል አንዱ ዋንዳ የተሰኘው ፊልም ነው። የመጀመሪያ እንደውም በዘጋቢ ፊልም ሰሪነቱ በደንብ ያስተዋውቀ እሱ ነው በያስባለሁ። እሱም ከእውነታ ብዙ ይራቅ አይደለም።
እውነት ነው።
ስለምን እንደነበረና ማን ላይ እንደሚያነጣጥር አድማጮችና ተመልካቾች ባጭሩ ንገረም።
እሺ አጠር አድርጌ ልንገር። እንግዲህ ያው እኛ ተወልጄ ያደግኩት በአዲስ አበባ በተለምዶ ፈረንሳይ ለጋሲዮን አካባቢ በሚባል ቦታ ነው። በኑሮ አንስተኛ ከሚባሉ ቤተሰቦች ነው የተወለድኩት። የወታደር ልጅ ነኝ። በአብዛኛው እዛ አካባቢ ያለ ሰው ህይወትን ለማሸነፍ ትግል ያደርጋል። እናትም ልጅም እህትም ወንድምም ሁሉም ጥረት ላይ ነው። ከነዚህ ውስጥ አንዱ ጥረት ከምናደርግባቸው ነገሮች አንዱ ለማገዶ የሚሆን እንጨት ጫካ እንጦጦ ተኪዶ ነው። እንግዲህ አብዛኛው ድርሚያችንን አስራዎቹ ምናምን ስካያዎቹ ድረስ ያለ ሄደ የለም እና ረጅም መንገድ ተጉዘን ነው 3-4 ሰዓት በእግር ተጉዞ ከዛ በኋላ ያንዳንዱ አቅጣል ተለቅማ ከደን ተጠባቂው ከንቱ ጋር ከብዙ ቻሌንጆች ጋር መጣ። ግማሹ ለቤት ግማሹ ደግሞ ለበመሸጥ ህይወትን ያስተዳድራል። በዚህ ህይወት ውስጥ ነው ያለፍነው። Just for one day ይሄንን ህይወት ስቲል እየገፉ ያሉ እናቶች የሚከፍሉትን ዋጋ ከራሳቸው አልፎ ለልጆቻቸው ለማሳደግ የሚከፍሉትን መስዋዕትነት የሚያሳይ የ9 ደቂቃ ፊልም ነው። የራሴ የግሌ የህይወት ታሪኬ አንዱ ታሪኬ ነው።
ምናልባት ካልተሳሳትኩ ቀደም ባለ መድረክ ላይ ያንተ የግሌ ወይንም ደግሞ ያሳደጉ እናትህም ያለፉበት ሊሆን ይችላል የሚል ነገር ጠቅሳል። እንደዛ ከሆነ አይቀር ይሄን ፊልም በመቅረጽ ሂደት ውስጥ ያለው የስሜት ግብግብ ምን ያክል ነው? ምክንያቱም ያሳደጉ ወይም አንተም ያደግክበት መንገድ ስለሆነ እነዛ ሰዎች ፈተና ከካሜራ አልፎ አንተ ላይ ምን ያክል ይደርስ ነበር?
እንግዲህ ያው የዚህ ፊልም ዋናው ጭብጡ ማላማው ዋጋ ተከፍሎብናል። ዋጋ ተከፍሎብን ነው ያደግነው። እና እያንዳንዱ እናት በምን አይነት መከራ ውስጥ ልጆቻቸውን ያሳደጉ እንደሆነ የሚያሳይ ሳቢ ነው። just for one day እንደዛ ነው ያደግኩት። ዋጋ ከፍላልኝ ነው እናት ያሳደገችኝ። እና የሆነ ቀን ስትነቃ ምናልባት እንግዲህ ወጣቶች ልጆች ደርሰው ቤተሰቦቻቸውን ህይወት የሚመቀየር እድሉ ሊኖር ይችላል። ልክ አሁን እኔም እናቴን የከፈለችውን ዋጋ ያህል ባይሆንም በተወሰነ ደረጃ ለመርዳት ችያለሁ። ሌሎች ወንድሞችም እንደዚሁ። ነገር ግን ስቲል በተመሳሳይ ሁኔታ ልጆች ወልደው ለፍሬ ያልበቁ ወይም ደግሞ በህይወት የሌሉ የተለያዩ እናቶች አሉ። ስቲል በዛን ወቅት ከእናቴ ጋር ማገዶ ለመልቀም ጫካ ይሄዱ የነበሩ ዛሬም ድረስ እዛ ይሄዱ ያሉ ሰዎች አሉ። ይህንን እያየ የኪነ ጥበብ ሰው ነኝ ብለህ ደብቀው ሸፍነው የምትሄደው ጉዳይ አይደለም። ሀቅ እውነት ነው። እና ይሄንን መናገር እውነቱን መናገር ስትችል ነው ለውጥ መምጣትም የሚችለው። ቻሌንጅ ሊኖረው ይችላል። በት ለእኔ ፕራውድ ማድረግበት ነው። ምንም ጥያቄ የለውም። ይህ በህይወት ያለፈ ታሪክ ነው። ዋጋ ተከፍሎብን ያደግ ነው። ያንን ደግሞ ለመመለስ እንጥራለን። የዛ የፊልም አካል ነው።
ከዘጋቢ ፊልም መስክ ሳንወጣ ሌላኛው አነጋጋሪ የነበረው ለብዙ ነገሮችም እንድትታጭ በኋላም ደግሞ ጦስ የመዘዘብህ ሌላኛው ስራ Where's My Dog የተሰኘው ስራ ነው። እሱ ስራ ደግሞ ውሻውን ፍለጋ ስለወጣ አንድ አዲስ አበባ ነዋሪ ፊት ለፊት ይናገራል። ነገር ግን ብዙ ሰዎች ፊልሙ የውሻ ፍለጋ ጉዳይም አይደለም የማህበረሰብ ነጸብራቅ ነው በሚለው ይሟገታል። ያንተ ግምት ነበር ያን ፊልም ለመስራት?
እንደነገርኩት ነው እንግዲህ ፊልሙ ላይ በተወሰነ ደረጃ የዚህ ፊልም ለመግለጽ ሞክሬያለሁ። ዘ ኢንሳይድ አውትስ ላይ ይሄ ፓርት አለ። እንግዲህ የጎዳና ልጆች ያው በአብዛኛው ህይወታችን ያሳለፍነው እንግዲህ መርካቶ፣ ፒያሳ ያው ትግል በማድረግ ነው። እና በአንድ ወቅት የምሰራቸውን ፊልሞች ዲስትሪቢዩት የሚያደርግልኝ መርካቶ አካባቢ ሱቅ ያለው ሰው ውሻ ይጠፋ ብሎ 3000 ብር ውሻውን ላገኘ ሰው ለመስጠት አናውንስ አድርጎ የጎዳና ልጅ በጠቅላላ የከተማውን ውሻ እየፈለገ እሱ ሱቅ ድረስ ይዞ ይመጣል። እና በአጋጣሚ እዛ ቦታ ስገኝ ምንድን ነው ብዬ ጠየቅኩት። አይ ውሻ የጠፋ ብዬ የሌለ ውሻ እያመጡ ይህንን ውሰድ እያሉኝ እያስቸገሩኝ ነው አለ። እንግዲህ ይሄ ፖይንት ዌርዝ ማይ ዶግ እንዲሰራ መነሻ የሆነ ፖይንት ነው። በውስጡ ምን አለ? ፊልሙ ላይ እንደምታየው ብዙ ነገሮች አሉ። እነዚህ ልጆች ለምንድን ነው ጎዳና ላይ የወጡት? ውሻና የሰው ልጅ ቫሊዩ ምንድን ነው? በአጠቃላይ ያለውን የእውነቱን ገሃዱ ዓለም የሚያሳይ ነው። በዛ ደግሞ የምትከፍለው ዋጋ አለ። ያው ብዙ ጊዜ እውነት እንዲነገር አንፈልግም። አሁንም እዚህ ኢንሴንድ አውት ላይ እያየሁት ያለው ያው ገና እንግዲህ ፐብሊክ አልወጣም ፊልሙ። በቀጣዩ ወር አውሮፓም እዚህ በአሜሪካም ኢትዮጵያ ውስጥ ይመረቃል። በጣም ከባድ ቻሌንጅ እንደሚያመጣብኝ አውቀዋለሁ። እውነት ነው የተናገርኩት፣ ሀቅ ነው። ብዙ ጊዜ እውነት አንፈልግም፣ መስማት አንፈልግም። እውነቱን ሀቁን ማየት መራርም ቢሆን እውነቱን ተቀብሎ ነው ወደፊት መራመድ የሚቻለው። እና ዌርዝ ማይ ዶግ ያው ደስተኛ ያልሆኑ ብዙ ሰዎች ነበሩ። አለ ደስት ሁላችንም የሌለን ኢትዮጵያን ፕሮሞት ማድረግ እንዲህ ማድረግ የሆነ ነገር ማሳየት ነው። ግን ሀቁ ሪያሊቲው እንደዛ ነው ያለንበት አይደለም። ስለዚህ እሱም ከምኮራባቸው ስራዎች አንዱ ነው። ህይወትን ምን ይመስላል የሚለውን የኢትዮጵያን ህይወት በተወሰነ ደረጃ ማሳየት የቻለ ፊልም ነው ብዬ አስባለሁ።
አንተ ያስቀመጥከው ውሻ እዚህ ውስጥ አለቅ እንዲ
የምናመጣቸው ውሾችን ሰዎች ሴቶችን በብዛት ይጥላሉ እና ሴቶችን በሚጥሏቸው ጊዜ ሴቶቹ ደግሞ እኛ ጋር ይመጣሉ፣ ከእኛ ጋር መኖር ይጀምራሉ፣ ከእኛው ጋር አብሮ ይኖራሉ። ምን
ዌርዝ ማይ ዶግ ላይ የተለያዩ ልብ የሚነኩ ትዕይንቶች አሉ። አንደኛው በውሻው ተራ ለምን እኔን አትወስድኝም የሚሉ የጎዳና ተዳዳሪዎች ጥያቄ አለ። አንዳንድ ሰዎች ፊልሞች ይሄን ያክል ነገሮችን በሚገልጹ ጊዜ ለአንድ ሀገር ያለን እይታ ወይንም ደግሞ ገጽታ የማበላሸት አቅማቸው ከፍ ያለ ነው ብለው ይከራከራሉ። እንደነዛ ያሉ ትዕይንቶችን በማካተት ምን አይነት ስሜት ይሰማሃል?
ከባድ ነው ማለት እንግዲህ በጣም መልካም ሀገር ነው፣ ጥሩ ሀገር ነው፣ ውብ ሀገር ነው፣ ሰዎች በደስታ የሚኖርበት ሀገር ነው እየተባልን በሰቆቃ በረሃብ በርዛት እንሞት ነው ወይስ እውነቱን ለህዝባችን ተናግረን ያለንበትን ሀቅ ተናግረን ለለውጥ እንነሳ? የጥያቄው ይሄ ነው። አርት ደግሞ ህብረተሰቡን የመቀየር ኃይል አለው ካልን አስተሳሰብን እንደዚህ በግልጽ በመናገር ያለንን ችግር ሀቁን በማሳየት መለወጥ ካልቻለን አንደኛ ነን እያለን መኖር እንችላለን። የኔ ምርጫ ግን አይደለም። እነ ህንድ እነ ማዘር ኢንዲያን ፊልም ሲሰሩ እውነታውን እንዲህ ነን እንዴ ብለው አስበው ለለውጥ እንዲነሱ ያደረጋቸው ፊልም ነው። ስለዚህ የሚያስፈልገን አሁንም እውነት ነው። በቃ ያለንበት ሀቅ እውነቱ ይሄ ነው። ያንን ተቀብለን ለለውጥ መነሳት እንችላለን። አሮኖው እንግዲህ ሰዎች መልካም ነገሮች አሉ ነው። ኦፍኮርስ መልካም ነገሮችን ፕሮሞት እናደርግበት አለ። ነገር ግን እየከፈልነው ያለው ዋጋ ብዙ ነው። እውነት ባለመናገራችን ያንን በማድረግ እኔ ኮራለሁ። ተቃውሞ ይኖራል፣ ኦፍኮርስ ይኖራል። ግን ግዴለኝ።
ዩናይትድ ስቴትስ ከመጣ ካልተሳሳትኩ 7 ወይም 8 ዓመታት ይሆኑ ይመስለኛል።
አይደለም 5 ዓመቴ ነው። 5 ገና ሊሞላኝ
5 ዓመት ነው። በፊልም ዓለም መሪ በሆነች ሀገር ውስጥ እየተኖረ የዚያን ሀገር እውቀትና የዚያን ሀገር ችሎታ በኢትዮጵያውያን ዘንድ ማንጸባረቅ የከበደው ምክንያቱ ምንድን ነው ብለህ ታስባለህ?
እንደኔ እንግዲህ ያው በእኔ ባለኝ ቁንጽል እውቀት እውነታውንና ምናቃት አሜሪካና በትክክል አሁን ሪያሊቲ ያለው አሜሪካ አንድ ያለመሆኑ የዚህ ዋነኛ ችግሩ። ምክንያቱም እዚህ እንደመጣህ ኮምፕሊትሊ ህይወት ሌላ ጉዳይ ነው። ሌላ በጣም ብዙ ለመኖር እና ለመኖር ትግል መታደርግባቸው ማአት ነገሮች ነው ያሉት። ስለዚህ እንደ ኢትዮጵያ ወይም እንደ ሌሎች ሀገር በቀላሉ ትምርት ላይ ትኩረት አድርገ ወይ የሆነ ነገር አድርገ የምርጫ ጉዳይ ቢሆንም ከባድ ነው መስዋዕትነት ያስከፍላል። ስለዚህ በቃ አንድ ሲስተም የተዘረጋ ሲስተም አለ እዛው ስትገባለ በተለይ እንደኔ ያለ ሰው ቢዞት የሚመጣው ብዙ ዳል የቤተሰብ ህይወት የሚቀየር ሌሎች ሰዎች የማምጣት ምናምን በህይወት ውስጥ ማአት ተሸክመን የምንመጣቸው ነገሮች አሉ አይደለም። ያንን የመክፈል ያንን የማቅለል ጉዳይ ውስጥ ተገባና ከዛ ጎን ለጎን ደግሞ ኑሮን የመኖር ቤት የመክራይ መክፈል መኪና የመክፈል ሁሉም ተይዘህ ነው በዚህ ሲስተሙ ብራሱ ሌላ አይነት ሐሳብ እንድታመጣ ወይም እንድታፈነግጥ የሚፈቅድልህ አይደለም። ስለዚህ በጣም የሚገርም ፖቴንሻል ኖሮ መለወጥ የሚችል ብዙ ነገር መስራት እየቻልክ ታስረህ ቁጭ ነው። እና እንዳልከው እዚህ ሀገር በጣም የሚገርም ብዙ ነገር መስራት የሚችሉ ሰዎች መጥተው ምንም መስራት አልቻሉ። ምክንያቱም የህይወት ሲስተሙ ላፍታ ቆም ብለህ አስበህ የምወደው ሙያ ይሄ ነው ይህንን መስራት አለብኝ እንድትል እድል አይሰጥህም። በቃ እያንዳንዷ ቀን ዋጋ አላት። አንድ ቀን ሳትሰራ ወይም ደግሞ አንድ ፔቼክ ሳይከፈልበት ዘል የሚያስከፍልህ ዋጋ አለ። ስለዚህ ሙሉ ትኩረትህን ህይወት ራሱ ይወስደዋል። እና በዛ ትግል ውስጥ አልፈተርፈ የምፈልገው ይሄ ነው ሀሳቤ ይሄ ነው ይህንን ማሳካት አለብኝ የማለት እድሉ ከባድ ፈተና ይገጥመዋል።
ምናልባት ነገሮችን ለማስተካከል ወይም ለማሻሻል ሊደረጉ የሚችሉ ነገሮች ይኖሩ በሀበሻው ማህበረሰብ
ከምን አንጻር?
ለምሳሌ አንዳንድ ቅሬታ ሲነገር የምሰማው እዚህ የተሰሩ ፊልሞችን ለማሳየት በሚደረገው ጥረት ውስጥ ያን ያህል የበዛ ተመልካች አይገባልንም፣ ያን ያክል ደግሞ ፊልሞችን ለማምረት በምናደርገው ጥረትም ድጋፍ የመስጠቱና የምንፈልገውን ያክል የፋይናንስ አቅርቦቱ ለእኛ የሚገባንን ያክል ወይንም ደግሞ የሚያስፈልገንን ያክል አይደለም የሚሉ ቅሬታዎች ይቀርባሉ።
እውነት ነው፣ እሱ እንዳለ ነው። እሱ የአሜሪካን ውስጥ ያለ ብቻ ችግር ሳይሆን ኢትዮጵያም ያለ ችግር ነው። ከኪነ ጥበቡ ላይ የምታገኘው ገንዘብ እና የምታጠፋው ጊዜ ሀብት ይመጣጠናል፣ ምንም ጥያቄ የለውም። በኢትዮጵያ ውስጥ ዋጋ እያስከፈለ የሚያኖርህ ጥበብ ነው፣ አርት ነው። እዚህ ከመጣ በኋላ ትንሽ ከበድ ይላል ጉዳዩ። ምክንያቱም እያንዳንዱ ሰው እንዳልኩ በዚህ በህይወት ሰንሰለት ውስጥ ስለታሰረ ስክሪፕት ጽፈህ አክትረስ ወይ አክተር ጠርተህ አስጠንተህ ወይም ደግሞ ቀረጻለ ብለህ ከሌላ አሰባስበህ የምታደርግበት እድል በጣም የመነመነ ነው፣ አለስ ስትሮንግ የሆነ በጀት ከሌለ በስተቀር። ምክንያቱም ማንም ሰው አይመጣልህም። ይሄ ፍላጎቱ ቢኖርም በውስጥህ የሚመላለስ ነገር ቢኖርም በቃ የመኖርና ያለመኖር ጉዳይ ቅድሚያ ይይዝህና ገሸሽ ትላለህ። እና ቀስ በቀስ ነው እየወጣ የምትሄደው፣ አይታወቅህም። በተለይ ደግሞ እንደመጣ ብዙ ኃላፊነት ውስጥ ከገባህ ትዳር፣ ልጅ ምናምን ምናምን ሲመጣ እንደዚህ መኪና፣ ቤት ምናምን አይታሰብም። ያኛው ራሱ ጥበቡ ያንን ከፍሎ የመኖርና በዘዴ የመኖር ይሆናል ከመጽሐፉ ይልቅ ማለት ነው። እና ፍላጎቱ አለ። ያው ብዙ ጊዜ በደንብ አቅም ያላቸው ሰዎች ናቸው ድሉን አግኝተው የሚመጡት። ነገር ግን እንዳልከው ሰዎችን አሰባስበ ትንሽ ዲሲ እና ዴንቨር ኤሪያ ይሻላል። እየተሞከሩ ያሉ ስራዎችም አሉ፣ ተከታታይ ቴሌቪዥን ድራማዎች ነው። ከወትሮ በተለየ አሁን ጥሩ ስራ ከሰራ ሁሉም ሰው የራሱ ቴሌቪዥን አለው የሚያስብል ደረጃ ደርሰናል። ዩቲዩብ ሆነ የተወሰነ ጊዜ ዋጋ ብትከፍልም ስራ ከሰራ ገንዘብ ልታገኝባቸው የምትችላቸው መንገዶች አሉ። ትልቁ ጉዳይ እንዴት አይነት ስራ ነው የምትሰራው፣ ማንን አስመጥተ ነው፣ ምንድን ነው አትዘንደው ዘዴ እንዴት ነው የሚሆነው የሚለውን ስታየው ከባድ ነው። እንዳልከውም ደግሞ ለዘርፉ ትኩረት ሰጥቶ የሚያግዝም ባለሀብትም ወይም ደግሞ የመንግስት አካልም የለም። ያው በቃ ህይወት የመኖርና ያለመኖር ጉዳይ ነው።
ከፊልሙ ዘርፍ ጎን ለጎን ደግሞ የሙዚቃ ስራዎችንም ትሰራለህ። ከፊልሙ የቀደመ ስሜት ነው ወይስ ከፊልሙ በኋላ የመጣ ነው?
ሙዚቃ ያው በዚህ ጊዜ ነው ብዬ ባልልህም በጣም በልጅነት ጀምሮ ትምህርት ቤት ኤሌመንተሪ በነበርኩበት ሰዓት በጣም ክፍል ውስጥም በመናምን ሰፈር ውስጥም እንደዚህ ሙዚቃ ኮንሰርት መናምን ይያልኩኝ ሰፈር አዋቂ ትልልቅ የሚባሉ ሰዎች እየጠራን እንደዚህ ድራማ መናምን ያሳየን ያደግነውና ሙዚቃ ውስጤ ያለ ጉዳይ ነው። ምንም ጥያቄ የለውም። ጎን ለጎን አባታችን ወታደርም ቢሆን ዳርቱ ቀረብ ያለ ነበርና እንደዚህ ቲያትሮች ሙዚቃ መናምን ሲኖር ይዞ ነው ይሄዳል በልጅነትና ያም ትልቅ ተጽዕኖ አለው መሰለኝና ያየናቸውን ቲያትሮች አዳፕተር ግን እዛው ሰፈር ውስጥ ምናምን ድራማ በማቅረብ ምናምን ያለፍኩት እና ተያይዞ የመጡ ነገሮች ናቸው። የተወሰነ ጊዜ ያው የተወሰነ የሼት ፊልም ትምህርት የመማር እድሉን አገኘው። ጎን ተዛማች ናቸው። አክቹዋሊ ያው ሁለቱም በራሳቸው መቆም የሚችሉ ቢሆንም ሙዚቃውንም ከልቤ ወደዋለሁኝ። መጀመሪያ ሙዚቃ ነው ለማለትም አልችልም። የፊልም ትምህርት እንደተማርኩኝ አጫጭር የቴሌቪዥን ድራማዎችን መጽሐፍ ጀመርኩኝ። የመስኮት ምናምን የሚባሉ መተላለፋቸውን ራሱ አላቅም ነበረ። በአጋጣሚ በተለያዩ ረጅም ወሱ ታሪኩ ሌላ ጊዜ እናነሰዋለን። ግን ለመጀመሪያ ጊዜ ይመስለኛል ዛሬም ዝም አትበሉ የተሰኘ ነጋሽ ማህሙድ፣ ጸደንያ፣ ሌሎች እነ ትዕግስት ምናምን ያሉበት ለአዲስ አበባ ፊስቱላ ሆስፒታል የተዘጋጀ ሙዚቃ ነበር እና እሱን ሀሳቡን በማምጣት ያንን ሙዚቃ እንዳዘጋጅ ኃላፊነቱ ተሰጥቶ የነበር እና ይህን ስራ አንጋፋው ድምፃዊ ሞገስ ተካ ጋር አብሬ ነበር የሰራሁት እና ከእሱ ጋር ቤተሰብ ሆኜ ነበር የተወሰኑ ጊዜያቶች አብረን የማሳለፍ ጊዜ ነበረን እና ፖቴንሻሌን አይቶ ዜማ መስራት ይችላል። እንደውም እዛ ዘፈን ላይ ዛሬም ዝም አትበሉ የሚለው ዋናው እንትኑ የኔ ዜማ ነው፣ የእሱ ዜማ እየሰራ መፍጠር እንደምችል የተረዳሁበት ነው። ከዛ በኋላ እንግዲህ ጎን ለጎን ለሌሎችም ሰዎች ሙዚቃ በመስጠት የራሴንም ዘፈኖች በመስራት ጎን ለጎን እያደገ ሄደ ነው። ግን ስሜትን በመግለጽ እንደ አንጀት ደስ ሊያሰኝ የሚችለው ደግሞ ፊልም ነው። ሙዚቃም አለው፣ ሀሳብህም አለው፣ መናገር በምትፈልገው መልኩ ማሳየት ትችላለህ እና ሁለቱም ጎን ለጎን ናቸው።
ቀደም ብለህ በውጭ ሀገር ውስጥ እየኖሩ የፊልምንም ስራ ወይም የሙዚቃንም ስራ በመስራት ረገድ ያለውን ፈተና ነግረህናል። እንዲያም ሆኖ ግን በጥቂት ዓመታት ውስጥ ማሳካት አለብኝ ወይም አሳክዋለሁ የምትላቸው ጉዳዮች ምንድን ናቸው?
እንግዲህ ያው በተለይ ከፊልሙ ጋር በተያያዘ ታሪክ አለን። በጣም የበለጸገ በጣም ዓለምን ጉድ ሊያሰኙ የሚችሉ ብዙ ታሪኮች አሉ። ወደ እውነታው ከተመለሰን አይናችንን ገልጠን ይሄ ከፊክሽን ልቦለድ ለመተረክ ምናምን ያለውን ሀሳብ አቁመን ግራቀኝ ስናይ እውነት ታሪክ አለን። አሁን ዓለም እዚህም ገንዘብ አላቸው፣ ታሪክ የላቸውም። ብዙዎቹ ፊልሞችን ብታይ በሚሊየን የሚቆጠር በጀት አላቸው፣ ስቶሪ ዋይዝ ግን የለም። ታሪካችንን ይዘን በዓለም አቀፍ ደረጃ ታች አካዳሚ ምናምን ድረስ ተቀባይነት ያላቸውን ስራዎች መስራት እንችላለን ብዬ አስባለሁ። ህብረት መፍጠር ከቻለን ህልሜም እሱ ነው ማለት አሳካዋለሁ ብዬ ባልፎክርም ከልጅነት ጀምሮ ድሪም የማደርገው በቃ እንደዚህ በዓለም አቀፍ ደረጃ ቢያንስ አካዳሚ አዋርድ፣ ቤስት ፎሬን ላንጉጅ ወይም ደግሞ የሆነ አለ አይደለም። ታሪክ አለን፣ በጣም የሚገርሙ ታሪኮች አሉ፣ ያዘጋጀኋቸውም ታሪኮች አሉ። እነዚህን አቅሙ ሲፈቅድ ከሌሎች ጋር ምክንያቱም በግል የሚሰራ ነገር የለም። ሁሉም ሰው ጋር ኤለመንት አለ፣ ሁሉም ባለሙያ ጋር የሚገርም ፖቴንሻል አለ። ያንን አንድ ማድረግ ከቻልን ዋይ ኖት በዓለም የደረሰበትን ፊልም እንትን ሰርተን እኛም በኢትዮጵያ ሲኒማ አንዱ የሚሆንበትን መንገድ መፍጠር እንችላለን ብዬ አስባለሁ።
ከውይይታችን ውስጥ የተረሳ ወይም ደግሞ አንድ መጨረሻ ቃል የምትለውን እድሉ ልስጥ።
የሁላችንም አሳሳቢ ጉዳይ የኢትዮጵያ ጉዳይ ነው እና እንደ ሀገር የምንቀጥልበትን እንደ ሀገር አንድ ሆነን አሁን ካለንበት እጅግ ፈተና አስቸጋሪ የሆነ በጣም ምናልባትም ለጆሮ መስማት የሚከብዱ ነገሮችን እያየን ነው። ሁሉም ወደ ራሱ ተመልሶ እያንዳንዱን የየራሱን ድርሻ ተወጥቶ ሀገራችንን እንደው ሰላም የምናደርግበትን መንገድ ብናመቻች ሁሉም ሰው የሁሉም ሰው ጥረት ነው፣ በአንድ በሁለት በሶስት ሰው የሚሆን አይደለም እና ሁላችንም የየራሳችንን ነገር አድርገን ሀገራችንን እንድንታደግ ጥሬን አስተላልፋለሁ። በሙያ እያገዙኝ ያሉት በተለይ ይሄ ፊልም ሶስት አመት ከመናምን ገደማ ነው የፈጀው። እዚህ አመት እዚህ ሀገር እንደመጣው በአመቱ ነው የተጀመረው። ያንዳንዱን ሁሉ ነገሮች የማወቅ የመጠየቅ ምንድነው ይሆነ ያለው የሚለውን ሂደት ውስጥ የተሳተፉ በጣም ብዙ ባለሙያዎች አሉ። እነሱ ማመስገን ፈልጋለሁ። ስም መጥራት ከጀመርኩ ጊዜው ማይበቃ፣ ሁላችሁም ታውቁታላችሁ። በጣም ነው ማመሰግነው።
ለስንብት ከሙዚቃ ስራዎች መካከል በግሌ የምወደው ምናልባት ለሀገራችንም ደግሞ መልካም ነገር የሚመኝ ግጥሙን ሜሮን ጌትነት የጻፈችው ራሱን አስተውሰኝ
ነበርኩኝ ነው። በጣም ጥሩ ስራ ነው።
ስለምን እንደሆነ ተቀዛ አድርገ መስል ስራ
ነበርኩኝ። በጣም የምወደው ስራ ነው። ግን ያው ብዙ ጊዜ እኔ የምወደውን ስራ ሰራለሁ። ታይቷል አልታየም ብዙም አያሳስበኝም። ታንኪዩ በጣም ኖት ሳርገህ ስላየኸው በጣም ነው የማመሰግነው። ኦልሞስት ተመሳሳይ ነው ከዚህ ከፊልሙ ጋር በሀሳብ ደረጃ ነበር። ሁሉም እንግዲህ በህይወታችን ውስጥ እንግዲህ ከደርግ ዘመን ጀምሮ ዋጋ የከፈልባቸውን ከዛ በኢህአዴግ ዘመን በእርስ በርስ እልቂት ከኢትዮ ኤርትራ ጦርነት ምናምን ነበርን። አሁንም ደግሞ ለውጥ መጣ ተብሎ ሰዎች በተለያየ መንገድ እየሞቱበት ያለውን ነገር እያየን ነው እና ነበርኩኝ ምን እየሆነ ነው ያለው የሚለውን ጠቅለል ባለ ባጭር ለማስቀመጥ ነው የሞከር ነው። እንዳልከው ሜሮን ጌትነት ነው ግጥሙን የጻፈችው። በጣም ጥሩ ግጥም ነው። ምናልባት እንግዲህ እኔ የአዘፋፈን ሁኔታ ትንሽ ፓወራቱ ሊሆን ይችላል። ሙዚቃውን ደግሞ ፈለቀ እንግዲህ በኢትዮጵያ ሙዚቃ በጣም ጉልህ ድርሻ ያለው ሰው ነው። በጣም ብዙ ቀን ነው ስቱዲዮ ውስጥ። በጣም የሚወደውም ስራ ነው። ያው ባለመሰማቱ ትንሽ አዝነናል። መሆን የሚገባው ነገር ምናልባት የቪዲዮ ይሁን የኔ ይሁን አላውቅም፣ ግን ሰርተነዋል። ጥሩ ስራ ነው። ቴንኪው። እሱን ብትጋብዝልኝ በጣም ደስ ይለኛል።
እጅግ በጣም አመሰግናለሁ ዮሐንስ ፈለቀ። በድጋሚ
በጣም አመሰግናለሁ።
መንገድ ሁሉ የተቃና ነገሮች ሁሉ በስኬት እንዲከተሉ።
አሜን።
በጣም አመሰግናለሁ።
አሜን። ቴንኪው። ሳይከሰስ I'm
ያገር ሞተር ያሉት ያወጣትን ታጉ ያካሽ ህልሙ በየጥጋብ አሞቱ ፍራይስ ወኔውን ጭሰልቦ ለነሳነት ጥንቡ ከአገር ስደት ቀርቦት ነበርኩ ነበርኩ